ይህ ሊዲንግ ዘዌይ የተሰኘ መንፈሳዊ ሬዲዮ ፕሮግራም ነው። ሊዲንግ ዘዌይ በዶክተር ሚካኤል ጆሴፍ እየተዘጋጀ በየሳምንቱ አርብና እሁድ ከምሽቱ 3 ሰዓት ተኩል እስከ 4 ሰዓት በ22 ሜትር ባንድ አጭር ሞገድ ወይንም በ13810 ኪሎ ሄርዝ ላይ ይተላለፋል።
ክቡራትና ክቡራን አድማጮቻችን እንደምን አምሽታችኋል? ይህ ሊዲንግ ዘዌይ የተሰኘ መንፈሳዊ ሬዲዮ አገልግሎት ነው። በዛሬው ዝግጅት እንደ ከዚህ ቀደም ሁሉ በዶክተር ሚካኤል ዮሴፍ የተዘጋጀ የሚቀርበውን ትምህርት እናስደምጣችኋለን። ዝማሪዎችንም ያካተትን ሲሆን እስከ ፕሮግራማችን ማብቂያ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው።
Separal
አድማጮች አሁን በቀጥታ የምናልፈው በዶክተር ሚካኤል ዮሴፍ የተዘጋጀ ወደሚቀርበው ተከታታይ ትምህርት ይሆናል። አብረናችሁን ቆዩ።
Hello our listening friends.
እንደምናላችሁ አድማጮች?
We are glad that you tuned in today.
ፕሮግራማችንን ለማድመጥ ሬዲዮናችሁን በመከፈታችሁ ተደስተናል።
I want to begin by telling you that I have a continuous prayer.
የማያቋርጥ ጸሎት እየጸለይኩ መሆኔን በመንገር መጀመር ፈልጋለሁ።
And it is the prayer from which the title of this series comes from.
ጸሎቱ የመጣው ደግሞ እየተማርን ካለው ተከታታይ ትምህርት ርዕስ ነው።
And my prayer goes something like this.
ጸሎቴም ይህን ይመስላል።
Lord bless me so that I may be a blessing to others.
ጌታ ሆይ ለሌሎች በረከት ሆን ዘንድ ባርከኝ የሚል።
I pray this prayer for members of my family.
ይህን ጸሎት ለቤተሰቦቼ እጸልያለሁ።
I pray this prayer for my dear friends and loved ones.
ይህን ጸሎት ለምወዳቸው ጓደኞቼ እጸልያለሁ።
It took me long time to understand what that means.
ይህንን ለመረዳት ረጅም ጊዜ ወስዶብኛል።
This prayer has been used throughout the scripture.
የጸሎት በመጽሐፍ ቅዱስ ውስጥ ሥራ ላይ ውሏል።
Some of you are blessed of God.
አንዳንዶች እግዚአብሔር ስለባረካችሁ።
And you have learned what it is to be a blessing to others.
ለሌሎች በረከት መሆን ምን ማለት እንደሆነ ገብቷችኋል።
You have learned what it is to bless the kingdom of God.
የእግዚአብሔርን መንግሥት መባረክ ምን ማለት እንደሆነ ተምራችኋል።
You have learned what it is to bless the work of God.
የእግዚአብሔርን ሥራ መባረክ ምን እንደሆነ ገብቷችኋል።
You have understood what it is to be blessed in order to be a blessing.
በረከት ለመሆን መባረክ ምን እንደሆነ ገብቷችኋል።
And yet there are many others who have yet to learn this incredible teaching of the scripture.
እንዲሁም ይህንን አስገራሚ መጽሐፍ ቅዱስ ትምህርት መማር ያለባቸው እጅግ ብዙ ወገኖች አሉ።
Some people are blessed of God and have yet to discover how to be a blessing.
አንዳንድ ሰዎች በእግዚአብሔር የተባረኩ ቢሆኑም እንዴት በረከት እንደሚሆኑ ግን አያውቁም።
This biblical principle goes all the way back to the call of Abraham.
ይህ መጽሐፍ ቅዱሳዊ መርህ ከአብርሃም ዘመን ጀምሮ የነበረ ነው።
The Bible says
መጽሐፍ ቅዱስ ሲናገር
God blessed Abraham and made him a blessing.
እግዚአብሔር አብርሃምን ባረከው በረከትም አደረገው ይላል።
Why did God bless Abraham?
እግዚአብሔር ለምን ነበር አብርሃምን ይባረከው?
So that he might be a blessing to others.
ለሌሎች በረከት ይሆን ዘንድ ነበር።
God blessed other people through his children.
እግዚአብሔር በልጆቹ በኩል ሌሎችን ባርኳል።
The problem comes when you receive the blessings of God and you hoard it.
ችግሩ የሚመጣው የእግዚአብሔርን በረከት ተቀብላችሁ ስትይዙት ብቻ ነው።
The problem comes when you do not pass it on and become a blessing to others.
ችግሩ የሚፈጠረው ይዛችሁት ስትቀሩና ለሌሎች በረከት እንዳይሆን ስታደርጉት ነው።
At that point God says
በዚያ ጊዜ እግዚአብሔር እንዲህ ይላል።
Okay, now it's time for me to go to somebody else and start blessing them.
ደና ወደ ሌሎች ዘንድ ሄጄ መባረክ ልጀምር።
Why?
ለምን?
Because God wants to bless his people.
ምክንያቱም እግዚአብሔር ሕዝቡን መባረክ ይፈልጋልና።
And the only way he's going to bless them is through believers.
የሚባርክበትም ብቸኛው መንገድ በአማኞች በኩል ነው።
There are two bodies of water in the land of Palestine.
በፍልስጤም ምድር ላይ ሁለት አይነት ባህሮች አሉ።
There is the Sea of Galilee and the Dead Sea.
የገሊላ ባህርና ሙት ባህር ይባላሉ።
The Sea of Galilee is beautiful.
የገሊላ ባህር በጣም ውብ ነው።
The water is crystal clear.
ውሃው በጣም ንጹህ ነው።
Water flows down from Mount Hermon and goes out into the River Jordan.
መጽሐፍ ቅዱስ ሲናገር ውሃው ከሄርሞን ተራራ ወጥቶ ወደ ዮርዳኖስ ወንዝም ይገባል።
The water is pure and good to drink and can sustain animal life.
ውሃው ለመጠጥ የሚሆንና ለእንስሳትም የሚሆን ነው።
But then there is the Dead Sea.
በሌላ በኩል ደግሞ ሙት ባህር የሚባል አለ።
Where the water comes in and stays there.
ውሃው መጥቶ እዚያው የሚቀመጥበት ባህር ነው።
Its water is filled with salts and cannot be used for drinking and no fish can live in it.
ውሃው በጨው ከመሞላቱ የተነሳ ለመጠጥ የማይሆንና አሳ የማይረባበት ነው።
And the question that you must ask yourself is this.
እናም ራሳችሁን ልትጠይቁ የሚገባው ጥያቄ ይህ ነው።
Spiritually speaking, am I the Sea of Galilee or the Dead Sea?
በመንፈሳዊ ንግግር እኔ የገሊላ ባህር ነኝ ወይስ የሙት ባህር?
God wants to bless people.
እግዚአብሔር ሰዎችን መባረክ ይፈልጋል.
But he wants to bless them through us.
ይሁን እንጂ ሊባርክ የሚፈልገው ደግሞ በእኛ ውስጥ ነው.
God wants to bless people.
እግዚአብሔር ሰዎችን መባረክ ይፈልጋል.
But the only way he's going to bless them is through the faithfulness of his children.
የመባረኪያው ብቻኛው መንገድ ግን ታማኝ በሆኑ በልጆቹ አማካኝነት ነው.
Let's look at some examples in the scripture.
ከእግዚአብሔር ቃል የተወሰኑ ምሳሌዎችን እንመልከት.
Do you remember Jacob?
ያዕቆብን ታስታውሳላችሁ?
The Bible said that Jacob blessed Jacob's tricky uncle Laban.
መጽሐፍ ቅዱስ ያዕቆብ አጭበርባሪ አጎቱን እግዚአብሔር እንደባረከው ይነግረናል.
He was a very tricky man, that uncle Laban.
ላባ በጣም አታላይ ሰው ነበር.
He deceived Jacob twice.
ያዕቆብን ሁለት ጊዜ አታሎታል.
First he gave Jacob the wrong girl to marry.
በመጀመሪያ ለያዕቆብ ትክክለኛ ያልሆነች ሴት ሰጠው.
And then Laban made him work for another 7 years.
ከዚያ በኋላ እንደገና ለተጨማሪ 7 ዓመታት አሰራው.
Laban was a deceitful man.
ላባ አታላይ ሰው ነበር.
And yet the Bible says that God blessed tricky uncle Laban because of Jacob.
ይሁን እንጂ መጽሐፍ ቅዱስ ይናገር እግዚአብሔር ለያዕቆብ ሲል ላባን ባረከው ይላል.
That's how God works.
እግዚአብሔር የሚሰራው እንደዚህ ነው.
If you are a believer, God will bless somebody because of you.
አማኝ ከሆንክ እግዚአብሔር ባንተ በኩል የሆነ ሰውን ይባርካል.
And he will bless somebody through you.
ባንተ በኩል ሌላውን ይባርካል.
God blessed the house of Potiphar in the times of the pharaohs in Egypt.
እግዚአብሔር በፈርዖኖች ጊዜ የጲጢፋራን ቤት ባርኳል.
Why?
ስለምን ቢባል?
Because of Joseph.
ስለ ዮሴፍ ሲል.
Because God blessed Joseph.
እግዚአብሔር ዮሴፍን ስለባረከው.
And then he blessed the pagan family through Joseph.
የአሕዛብን ቤት እግዚአብሔር ባረከ.
God blessed the whole nation of Egypt through his blessing of Joseph.
እግዚአብሔር የግብጽን ሕዝብ በዮሴፍ አማካኝነት ባርኳል.
We know in the Old Testament times that God blessed Israel.
በብሉይ ኪዳን ዘመን እግዚአብሔር እስራኤልን እንደባረከ እናውቃለን.
Why?
ስለምን ቢባል?
Because of Abraham.
ስለ አብርሃም ሲል.
Today God blesses the whole world because of Jesus Christ.
ዛሬም እግዚአብሔር ዓለምን ስለ ኢየሱስ ክርስቶስ ይባርካል.
My listening friends, I want you to listen very carefully.
ውድ አድማጮቼ በደንብ አድርጋችሁ እንድታደምጡኝ እፈልጋለሁ.
I don't want you to misunderstand me.
በተሳሳተ መንገድ እንዳትረዱኝ እፈልጋለሁ.
God wants to bless his people.
እግዚአብሔር ሕዝቡን ይባርክ ይፈልጋል.
Why?
ለምን ቢባል?
So that his people may be a blessing to their community.
ሕዝቦቹ ለተቀረው ማህበረሰብ በረከት ይሆኑ ዘንድ.
So that believers may be a blessing to their nations.
አማኞች ለሕዝባቸው በረከት ይሆኑ ዘንድ.
Well, let's begin by going to the scripture.
ወደ እግዚአብሔር ቃል በመሄድ መመልከት እንጀምር.
Let's read from 1 Peter chapter 2 verses 13 to 20.
አንደኛ ጴጥሮስ ምዕራፍ 2 ከቁጥር 13 እስከ 20 ያለውን እናንብብ. ስለ ጌታ ብላችሁ ለምድራዊ ባለ ስልጣን ሁሉ ተገዙ. የበላይ ባለ ስልጣን ስለሆነ ለንጉስ ቢሆን ወይም ክፉ አድራጊዎችን ለመቅጣት በጎ አድራጊዎችን ለማመስገን እርሱ ለሾማቸው ገዦች ታዘዙ. ምክንያቱም መልካም በማድረግ ያዋቂዎችን ከንቱ ንግግር ዝም እንድታሰኙ የእግዚአብሔር ፈቃድ ነው. እንደ እግዚአብሔር አገልጋዮች ሆናችሁ በነጻነት ኑሩ እንጂ ነጻነታችሁን የክፋት መሸፈኛ አታድርጉት. ለሰው ሁሉ ተገቢውን አክብሮት ስጡ. ወንድሞችን ውደዱ. እግዚአብሔርን ፍሩ. ንጉስን አክብሩ. እናንተ አገልጋዮች ሆይ ለደጎችና ለገሮች ጌቶቻችሁ ብቻ ሳይሆን ለክፎችም በፍጹም አክብሮት ታዘዙ. ስለ እግዚአብሔር ሲል የግፍ መከራን የሚቀበል ሰው ምስጋና ያገኛል. ክፉ ሥራ ሰርታችሁ ብትቀጡና ብትታገሱ ምን ምስጋና ይኖራችኋል? ነገር ግን መልካም ሥራ ሰርታችሁ መከራ ብትቀበሉና ብትታገሱ ይህ በእግዚአብሔር ዘንድ ምስጋና ያስገኝላችኋል.
Some of you perhaps while you're listening to this passage may have questions.
አንዳንዶቻችሁ ይህንን ክፍል ስታደምጡ ጥያቄ ልትጠይቁ ትችላላችሁ.
You heard the words submit yourself to every authority.
ለባለ ስልጣን ሁሉ ተገዙ የሚል ቃል ሰምታችኋል.
Or slaves submit to your masters.
ወይም ባሮች ሆይ ለጌቶቻችሁ ተገዙ ይላል.
And some of you may not like the word submission.
እና ምናልባት አንዳንዶቻችሁ መገዛት የሚለውን ቃል ላትወዱት ትችላላችሁ.
Some of you may have already jumped to conclusion.
አንዳንዶቻችሁ ወደ መደምደሚያው ዘላችሁ ይሆናል.
I want to explain the meaning of the word submission in this verse.
በዚህ ጥቅስ ላይ ያለውንና መገዛት የተሰኘውን ቃል ላብራራላችሁ እወዳለሁ.
You must understand what Peter is saying to his original readers.
ጴጥሮስ ለመጀመሪያ ተደራሳያኑ ወይም አንባቢዎቹ ምን እያለ እንዳለ መረዳት አለባችሁ.
What did they understand that he was saying to them?
የነገራቸው ከነበረው ነገር ምን ተረዱ?
Then we can take the major principles of Peter's teaching in this epistle.
የጴጥሮስን ዋና ትምህርት መርህ ከዚህ ክፍል በመውሰድ
and apply those principles in our lives today.
ከዛሬ ህይወታችን ጋር ተግባራዊ እናደርጋለን።
My listening friends, this is very important.
ውድ አድማጮቼ ይህ በጣም አስፈላጊ ነገር ነው።
Before Peter could tell us that we must be a blessing to others in our community and at our work.
ጴጥሮስ ለማህበረሰባችን በረከት መሆናችንን ከመንገሩ በፊት
He began by telling us about our blessings.
ስለኛ በረከት መንገር ይጀምራል።
Then he told us about our response to these blessings.
ከዚያም ለበረከቶቻችን ያለብንን ኃላፊነት ነገረን።
These messages from the epistle of Peter like a ladder that we are climbing.
የጴጥሮስ መልእክት ትምህርት ልክ እንደምንጠለጠለው መስላል ይመስላል።
Before Peter could ever tell us that believers must be a blessing to others,
ጴጥሮስ አማኞች ለሌሎች በረከት መሆን አለባቸው ብሎ ከመንገሩ በፊት
he had to begin by first emphasizing the incredible blessings of grace that Christians have received from the hand of God.
ክርስቲያኖች ከእግዚአብሔር እጅ በተቀበሉት ታላቅ ጸጋ ላይ ያተኩራል።
And in the first 12 verses of 1 Peter he gave us those blessings.
በመጀመሪያው ምዕራፍ እስከ ቁጥር 12 ድረስ በረከቶቹን ይጠቅሳቸዋል።
And only after Peter tells us all of this can he come to this point and tells us.
ጴጥሮስ ይህንን ካደረገ በኋላ ነው ወደዚህ ነጥብ መጥቶ
that we have responsibilities toward the unbelieving world.
ለላመነው ዓለም ኃላፊነት እንዳለብን የሚነግረን
our responsibilities toward the government and local authorities
ኃላፊነታችን ለመንግስትና ለገዦች ጭምር እንደሆነ
and our responsibilities to our bosses and our employers
ያለብን ኃላፊነት ለአለቆቻችንና ለቀጣሪዎቻችን እንደሆነ የሚናገረው
you can never be a blessing to anyone until you have been blessed of God
በእግዚአብሔር ካልተባረካችሁ ለማንም በረከት መሆን አትችሉም
you cannot give what you don't have
የሌላችሁን ልሰጡ አትችሉምና
until the holy spirit of god opens your spiritual eyes
እግዚአብሔር መንፈስ ቅዱስ አይኖቻችሁን እስኪከፍት ድረስና
and you become a believer in the lord jesus christ
በጌታ በኢየሱስ ክርስቶስ እስክታምኑ ድረስ
until you walk with him in discipleship every single day
በየለቱም እሱን የማትከተሉ ከሆነ
you will not be able to bless somebody else
ማንንም መባረክ አትችሉም
and that is what peter is doing here
Petros በዚህ ስፍራ ላይ የተናገረ ያለው ይህንን ነው
He talks about the blessings that God has given us
እግዚአብሔር ስለሰጠን በረከቶች ይናገራል
And then he says those blessings give you these six responsibilities toward God
እነዚህን በረከቶች የሚከተሉትን ስድስት ኃላፊነቶች በእግዚአብሔር ፊት እንድንፈጽም ይናገራል
And now he gives us two responsibilities toward unbelievers.
በዚህም ስለማያምኑ ሰዎች ሁሉ ኃላፊነታችንን ይሰጠናል።
First Peter tells us to be a blessing to the local authorities.
በመጀመሪያ ስለገዢዎች በረከት ስለመሆን ይናገራል።
Be a blessing to the government.
ለመንግስት በረከት ሁኑ።
Be a blessing to the society in which you live.
ለምትኖርበት ህብረተሰብ በረከት ሁኑ።
And secondly Peter says be a blessing in your workplace.
ሁለተኛም ጴጥሮስ በሥራ ቦታ ላይ በረከት ሁኑ ይላል።
You might ask how can I bless the government?
እኔ ለመንግስት እንዴት በረከት መሆን እችላለሁ ብላችሁ ትጠይቁ ይሆናል።
First do not become a guest of the government.
በመጀመሪያ ለመንግስት እንግዳ አትሆኑ።
How can you avoid that?
ያን እንዴት ነው የምታስወግዱት?
By obeying the law of the land.
ለሀገሪቱ ህግ በመገዛት።
That's really what Peter is saying.
ጴጥሮስ በትክክል እያለ ያለው እሱን ነው።
So how can you bless the government?
ታዲያ መንግስትን እንዴት ነው የምትባርኩት?
Do not become a burden on the government.
በመንግስት ላይ ሸክም ባለመሆን።
How can you do that?
ያንንስ እንዴት ነው ልታደርጉ የምትችሉት?
By working hard and paying taxes and being a giver rather than a receiver.
ጠንክሮ በመስራትና ግብርን በመክፈል እንዲሁም ከመቀበል ይልቅ ሰጪ በመሆን ነው።
That is how you bless the government.
መንግስትን የምትባርኩት በዚህ መንገድ ነው።
In fact, that is the meaning of this passage in 1 Peter chapter 2. verses 13 and following
የአንደኛ ጴጥሮስ ምዕራፍ 2 ቁጥር 13 እና ቀጣይ ክፍል ትርጉም ይሄ ነው
In 1 Peter 2:12
በአንደኛ ጴጥሮስ ምዕራፍ 2 ቁጥር 12 ላይ
Peter told us that we are aliens and strangers
ጴጥሮስ መጻተኞችና እንግዶች እንደሆነ ይነግሩናል
We are tourists on this earth
በዚህ ምድር ላይ እንደ ጎብኚዎች ነን
This is not our home heaven is our home
ይሄ የኛ ቤት አይደለም ቤታችን በሰማይ ነው
And we are going to get to heaven sooner or later
ዘገየም ፈጠነም ወደ ሰማይ ቤታችን መሄዳችን አይቀርም
And Peter does not want people to misunderstand him and say to themselves
እናም ጴጥሮስ ሰዎች ትክክለኛ ባልሆነ መንገድ ተረድተውት ለራሳቸው
Okay if I'm an alien and a stranger then I don't have to obey the laws of the land
እንግዳና መጻተኛ ካልሆንኩ ለምድር ህግ መገዛት አያስፈልገኝም እንዲሉ አይፈልግም።
Peter could see people using that as an excuse for disobeying the law.
ሰዎች ህግን ላለመታዘዝ እንደ ምክንያትነት ሊጠቀሙበት እንደሚችሉ ተመልክቷል።
And they would get themselves into trouble.
ራሳቸውንም ችግር ውስጥ ሊከቱ ነው።
Then when the local authority asked them why they broke the law,
ገዢዎችም መጥተው ህጉን ለምን ተላለፋችሁ ሲሏቸው
They would say because Peter told me so.
ጴጥሮስ ነግሮን ነው ሊሉ ነው።
So what does Peter do?
ታዲያ ጴጥሮስ ምን ያድርግ?
He immediately goes on to say in verse 13
ወዲያው በቁጥር 13 ላይ
Do not even think about breaking the law.
ህግን ስለመጣስ ጨርሶ እንዳታስቡ.
Do not think about living in lawlessness.
ያለ ህግ ስለመኖር ፈጽሞ እንዳታስቡ.
Do not even think about living in disregard to the laws of the land.
የምድሪቱን ህግ ለማቅለል ጭራሽ አታስቡ ይላቸዋል።
Or try to look at it this way.
ወይም ደግሞ በዚህ መንገድ ለመመልከት ሞክሩ.
Think about an ambassador.
አንድ አምባሳደር ወይም እንደራሴ አስቡ.
Do you understand the pressure that they are under?
ያለባቸውን ጫና ትረዳላችሁ?
It is a unique kind of pressure.
ልዩ አይነት የሆነ ጫና ነው.
While an ambassador represents his own country,
አምባሳደር የራሱን አገር የሚወክል ሆኖ ሳለ
he is living in another country.
በሌላ አገር ሊኖር ይሄዳል።
He is always loyal to his own country.
ሁልጊዜም ለአገሩ ታማኝ ነው.
While he is living in his host country,
አገሩን ወክሎ ግን በእንግድነት ይኖራል.
He is still subject to the laws of his home country.
ለገዛ አገሩ ህጎች የተገዛ ነው.
While he is representing his home country,
ምንም እንኳን አገሩን እየወከለ ቢሆንም.
But he does not and cannot go around breaking the laws of his host country in which he is living.
ነገር ግን በእንግድነት እየኖረበት ያለውን አገር ህግ መጣስ ደግሞ አይችልም.
An ambassador respects the laws of the host country.
አንድ አምባሳደር የሚኖርበትን ሀገር ህግ ያከብራል.
Ambassadors have to walk a very tight rope.
አምባሳደር በቀጭን ገመድ ላይ እንደሚጓዝ አይነት ሰው ነው.
He abides by the laws of the host country.
ለሚኖርበት ሀገር ህግ መግዛት አለበት.
To avoid a hint of scandal or embarrassment to his country.
ለወከለው ሀገር ሀፍረት እንዳይሆን ሲል.
Why?
ለምን ቢባል?
Because he does not want to shame, dishonor, disgrace or bring disrepute to his own country.
ምክንያቱም አገሩን ማስናቅ ዝቅ ማስደረግና ማሳፈር ስለሌለበት.
And that's exactly what Peter is saying.
ጴጥሮስ ይያለ ያለው ይሄንን ነው.
He is saying this is how you believers in Jesus Christ should behave in your host country.
አማኞች የሆናችሁ በእንግድነት በመትኖሩበት ሀገር በዚህ መልክ መኖር አለባችሁ ይላል.
Every one of us who know Jesus as Savior and Lord,
ጌታ ኢየሱስን አዳኝ አድርገን የምናምን ሁላችን
is an ambassador.
አምባሳደሮች ነን.
Each one of us who are walking with the Lord,
ከጌታ ጋር የምንሄድ እያንዳንዳችን
is an ambassador.
አምባሳደሮች ነን.
And I want you to join us next time when I'll tell you more about being a blessing in your country and in your workplace.
በሚቀጥለው ፕሮግራማችን ለሀገርና ለሥራ ቦታችን በረከት ስለመሆን የበለጠ ነግራችኋለሁና ሬዲዮአችሁን ከፍታችሁ ጠብቁኝ.
Until next time, I wish you God's richest blessing.
እስከዚያው ግን የእግዚአብሔር በረከት ይበዛላችሁ ይሁን.
ከብራቹ አድማጮቻችን ለዛሬ ነበርን ፕሮግራም የስካኑን ይመስላል። ጥያቄ ወይ ማስተያየት ቢኖራችሁ በመልእክት ሳጥን ቁጥራችን 4648 አዲስ አበባ ብላችሁ ጻፉልን። የፕሮግራማችን መገኛ የሆነው ያየር ሞገድ 22 ሜትር ባንድ አጭር ሞገድ ወይንም 13810 ኪሎ ሄርዝ ነው። ደግሞ አለው 22 ሜትር ባንድ አጭር ሞገድ ወይንም 13810 ኪሎ ሄርዝ ሲሆን ለድህረ ገጽ ተጠቃሚዎች ፕሮግራማችንን www.biblevoice.org በተሰኘው ዌብሳይት ላይ ማግኘት የምትችሉ መሆኑን ገልጻለን። የጌታ ሰላም ከእናንተ ጋር ይሁን ዘንድ እየተመኘን እንሰናበታችኋለን። በሰላም ደሩ።